Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኤፍኤስአር ውስጥ ሆነው ኮንቲነሩ ተሰርቶ ኮንቲነር ተሰርቶበት በታችና በላይ ሲሚንቶ ሆኖ ውስጥ እነሱ ሆነው ኮንቲነሩ ተደርምሶ መንገድ ሲስት ተደረመሰ። በዚህ ሁኔታ ላይ ላያቸው ላይ ሲሚንቶ በመውደቁ ህብረተሰቡ የነበረውን ጩኸት እና ድምፅ ሰምቶ መኪናውን ያስቆመው።
በሰሜን ኢትዮጵያ ኤርትራውያን ስደተኞች ከሚገኙበት የማይ ጸብሪ ጣቢያ 27 ስደተኞችን ወደ ሱዳን ባልተለመደ ሁኔታ ሲያሸጋግር የነበረ የጭነት መኪና አደጋ ደርሶበት ተሳፋሪዎቹ መገደላቸውን የተገለጠው።
የሰማችኋቸውም የጎንደር ከተማ አስተዳደር ፖሊስ መምሪያ የማህበረሰብ አቀፍ የፖሊስ አገልግሎት ዋና የሥራ ሂደት ባለቤት ምክትል ኮማንደር አያና ሹምዬ ናቸው። ዝርዝሩ በዕለቱ አብዮስ ይቀርባል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፌዴራሉ የምርመራ መስሪያ ቤት ኤፍቢአይ ሥራ አስኪያጅ ጄምስ ኮመን ማባረራቸው በዋሽንግተን ዲሲ የፖለቲካ ማዕከላት ትርምስና የቃላት ጦርነት ቀስቅሷል። በዚህም ላይ ዘገባ አለን፣ ዜናም አለን።
በዜና ከተያዙት ኮንጎ ዲሞክራቲክ ሪፐብሊክ ውስጥ አንድ ሰው የኢቦላ ቫይረስ እንደተገኘበት ወይም እንዳለበት ታወቀ። ማዕከላዊ ዩናይትድ ስቴትስ ጋር በመተባበር የዚህ ዓመቱን የአፍሪቃ የየብስ ወታደራዊ ኃይሎች ጉባኤን አስተናግዳለች ማላዊ። ሌሎች ዘገባዎችና ርዕሶችም አሉን። አድማጮች፣ በርከት ያሉ ቅርብሮችና ዘገባዎችን ጨምሮ በሁለተኛው አጋማሽ ስርጭት ይቀርባሉ። ጤና ስጥልን፣ እንደምናመሻችሁ። የዛሬ አርብ ግንቦት 4 2009 ዓ ም ተረኛ አስተናጋጆች አሉላ ከበድና
አዲሱ አበበ፣ ፕሮዲሰራችን ብርሃን ኃይሉ፣ የስርጭት መሐንዲሱም አብሮን ይገኛል። በቅድሚያ ግን
የሰዓቱን የዓለም ዜና።
ኮንጎ ዲሞክራቲክ ሪፐብሊክ ውስጥ አንድ ሰው የኢቦላ ቫይረስ እንዳለበት ታወቀ። አንድ የዓለም የጤና ድርጅት WHO ቃል አቀባይ እንዳስታወቀው ባለሥልጣናት በላብራቶር ምርመራ ውጤት ተመርኩዘው ቫይረሱ ባስ ኡኤሌ ክፍለ ሀገር ውስጥ እንደተከሰተ ገልጠዋል። ቃል አቀባዩ ክሪስቲን ሊንድሜር ለቪኦኤ እንደገለጠው በአካባቢው 9 ሰዎች ከትኩሳት ጋር በተያያዘ ህመም ላይ ናቸው፣ 3 ደግሞ ሞተዋል። WHO ወረርሽኙን ለመግታት ከኮንጎ ጤና ጥበቃ ሚኒስቴር ጋር በመተባበር እየሰራ መሆኑንም አመልክቷል። የኮንጎ ጤና ጥበቃ ሚኒስቴር በበኩሉ አንድ የሐኪሞች የአስተባባሪዎችና የልዩ ሙያተኞች ቡድን ራቅ ወዳለ አካባቢ እንደነበሩና ወይም እንደሄዱና ነገ ቅዳሜ ከዚያው ስፍራ እንደሚደርሱ ገልጧል። ኮንጎ ውስጥ ኢቦላ ለመጨረሻ ጊዜ የታየው እንደ አውሮፓ አቆጣጠር በ2014 ሲሆን ያን ጊዜም ከ40 ሰው በላይ እንደሞተ ይታወሳል። በዚያው ዓመት በ2014 ማለት ነው። ከኮንጎ የበለጠ ሰው በኢቦላ ያለቀው በጊኒ፣ በሴራሊዮንና በላይቤሪያ ሆኖ ከ11,000 በላይ ሰዎች እንደሞቱም አይዘነጋም።
ማላዊ ከዩናይት ስቴትስ ጋር በመተባበር የዚህ ዓመቱን የአፍሪቃ የየብስ ወታደራዊ ኃይሎች ጉባኤ አስተናገደች። በአህጉሪቱ ዙሪያ ያሉ ወታደራዊ መሪዎች ስለ ክልላዊ ትብብርና ወሳኝ ስለሆነው የሰላም ጥበቃ ስላሉት ክህሎት ለመስራት በጉባኤው መገናኘታቸው ተገልጧል። ሳሊማ በተባለው የማላዊ ወረዳ ከተካሄደው ጉባኤ ክላሜኪና ማሲና የተላከውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
የማሊ የመከላከያ ኃይል ለአምስት ዓመታት ያህል በአሜሪካና በብሪታንያ ወታደሮች ሲሰለጥን ከቆየ በኋላ የራሱን ወታደሮችና በዓለም አቀፍ የሰላም ጥበቃ ተልዕኮ የሚሳተፉትን የማሰልጠን ፈቃድ አግኝቷል። የዩናይትድ ስቴትስ ወታደራዊ ኃይል ብሪጋደር ጀነራል ኬኔት ሙር በዩናይትድ ስቴትስ አስተባባሪነት ማላዊ ስላካሄደችው ጉባኤ ሲናገሩ ለአፍሪቃ የየብስ ኃይሎች የመቀራረብ ዕድል ይከፍታል፣ ለእኛ ደግሞ አፍሪቃ ውስጥ ስናሰለጥንና ልምምድ ስናደርግ አጋርነት ለማጎላበት ወዳጅነትና ግንኙነት ለማዳበር ይረዳናል ብለዋል። የማላዊ ወታደሮች በበኩላቸው የተማሩትን አሳይተዋል። ከሰለጠኑባቸው ሙያዎች መካከል መተኮስ፣ ከተኩስ ማምለጥና የማዳን እንቅስቃሴ እንደሚገኙባቸው ገልጸዋል። የጋና ወታደራዊ ኃይል የጦር መኮንን ቤከር ሌሞስ ስላገኙት ስልጠና ሲገልጹ የማላዊ፣ የታንዛኒያ፣ የቦትስዋናና የደቡብ አፍሪካ ወታደሮች ልምዳዊ አሰራርን ለመረዳት ችያለሁ። ለምሳሌ የማላዊ ወታደሮች እንዴት እንደሚሰሩ ለራሴ ሰዎች ላወራ እችላለሁ በማለት ገልጸዋል። የማላዊ ወታደራዊ ኃይል ኮሌጅ ከ37 የአፍሪካ ሀገሮች የተወከሉ የየብስ ወታደራዊ ኃይሎች መሪዎችን አስተናግዷል። ጉባኤው ላይ የመረጃ መለዋወጥና አደጋዎችን ለመከላከል በህብረት ለመስራት የሚያስችል ስርዓት እንደሌለ አስገንዝበዋል። ከተባበሩት መንግስታት ድርጅት የሰላም ጥበቃ ኃይሎች 80 ከመቶዎቹ በአፍሪካ ሀገራት የተመደቡ ናቸው። ይሁንና አፍሪካ የራስዋን የጸጥታ ደህንነት ለመጠበቅ ስትንቀሳቀስ ቆይታለች። የአፍሪካ ክልላዊ ሀገሮች ከቅርብ ዓመታት ወዲህ በናይጄሪያ፣ በማዕከላዊ አፍሪካ ሪፑብሊክና በሶማሊያ ለግጭት ምላሽ ለመስጠት ወታደሮች መድበዋል። በተጨማሪም አፍሪካ 25,000 ወታደሮችን የሚያቅፍ ፈጣን ምላሽ የሚሰጥ የአፍሪካ ህብረት ኃይል ለመገንባት ስትሰራ ቆይታለች።
በደቡባዊ አፍሪካ አዝመራ በማውደም ላይ የሚገኝ የትል ሰራዊት ወደ ሌሎች 20 የሰሜን አፍሪካ አገሮች መዛመቱ ተነገረ። ጆሃንስበርግ ደቡብ አፍሪካ በሚገኘው የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ የአካባቢ የእርሻ ኤክስፐርት ወይም ባለሙያ ሲና ሉሽን እንደገለጡት ዛምቢያ፣ ዚምባብዌ፣ ቦትስዋና፣ ናሚቢያ፣ ደቡብ አፍሪካ፣ ማላዊ፣ ሞዛምቢክ እና ስዋዚላንድ ናቸው ሰብል የወደመባቸው አገሮች። እስከ ዛሬ ባለው ጊዜም ወደ 300 ሺህ ሄክታር የበቆሎ ሰብል እንደወደመ የሜክሲኮ ዓለም አቀፍ የበቆሎና ስንዴ ማሻሻያ ማዕከል አመልክቷል።
በክፍት የስደተኞች ፖሊሲዋ የምትታወቀው ኡጋንዳ ከ1.2 ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎች መቀበሏ ተገለጠ። ከነኚሁም መካከል ወደ 920,000 የሚደርሱት ከደቡብ ሱዳን መሆናቸው ተመልክቷል። እናም የኡጋንዳ መንግስት ዓለም አቀፍ እርዳታ እየጠየቀ መሆኑንም አስታውቋል። ኡጋንዳ ላለፉት 6 ወራት በየቀኑ በአማካይ እስከ 2,000 ስደተኞችን እንደተቀበለች ጠቅላይ ሚኒስትሩ ሩሃካና ሩጋንዳ ተናግረዋል። አሁንም ስለምንቀበላቸው ስደተኞች የውሃ፣ የንጽህና መጠበቂያ፣ የጤና ትምህርት አስፈላጊ መገልገያዎችን ለማቅረብ ኡጋንዳ አሁን ካለባት ውጥረት ጋር በጣም ከባድ እንደሆነባት ሲሉ ነው ጠቅላይ ሚኒስትሩ ጨምሮ የገለጡት።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ ካባረሯቸው የኤፍቢአይ ዲሬክተር ጄምስ ኮሚ ጋር የጀመሩትን ጠብ በማባባስ በዚህ ዓመት በግል ንግግራቸው ወይም በግል ባደረጉት የንግግር ልውውጥ የተቀዳ ድምፅ እንዳለ ተናገሩ። ትራምፕ ዛሬ አርብ ጠዋት ባሰራጩት ትዊተራቸው ጄምስ ኮሚ ለጋዜጠኞች ምስጢር ከማውጣታቸው አስቀድሞ ንግግራችን የተቀዳ መሆኑን ቢያጤኑ መልካም ነው ብለዋል። ፕሬዚዳንት ትራምፕ ኮሚን ከስራቸው ያባረሩት ባለፈው ማክሰኞ ሲሆን ጉዳዩ ሩሲያ በዩናይትድ ስቴትስ የ2016 ፕሬዚዳንታዊ ምርጫ ጣልቃ ገብታለች ከሚለው ክስ ጋር የተያያዘ እንደሆነ ይታመናል። የዋይት ሀውስ ባለሥልጣናት ግን የኮሚን መባረር ከሩሲያው ጉዳይ ጋር የሚያገናኘው አንዳች ነገር የለም ይላሉ። ፕሬዚዳንት ትራምፕ ይህን ክስ ማጣጣላቸውም አይዘነጋም።
ደቡብ ምዕራብ ፓኪስታን ውስጥ አንድ አጥፍቶ ጠፊ በአንድ እስላማዊ ፓርቲ ተሽከርካሪዎች ላይ በጣለው ቦምብ ቢያንስ 25 ሰዎች ተገድለው ሌሎች ከ40 በላይ ማቁሰሉ ተገለጠ። አብዛኞቹም ሰለባዎች የእስላማዊው ጃሚት ኡልማ አልእስላም የፓርቲ የፖለቲካ ፓርቲ አባላት መሆናቸው ታውቋል። ይህ ዛሬ አርብ የደረሰው ጥቃት ከክፍለ አገሩ ኩቲያ ወደ ዋና ከተማዋ 50 ኪሎ ሜትር ርቀት ላይ ባለችው መስታንግ ከተማ ላይ ነው። ፍንዳታው የተቃጣው በፓኪስታኑ የመወሰኛው ምክር ቤት አባል አብዱል ጎፋር ሃዳይሪ ላይም እንደሆነ ተመልክቷል። ለጥቃቱ እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ኃላፊነት ወስዷል። ባለስልጣናት ባረጋገጡት መሰረት የህግ መወሰኛው መምሪያ አባል ከመጠነኛ መቁሰል ያለፈ ከባድ ጉዳት አላገኛቸውም። ይሁንና ሾፌራቸውንና አንድ ሌላ የምክር ቤት አባል ሞተዋል። ሴናተር ሃይደሪ በፓኪስታኑ ጠቅላይ ሚኒስትር በነዋዝ ሸሪፍ የሚመራው የጃሚያት ኦሌማ ኢስላም የፖለቲካ ፓርቲ ማዕከላዊ ኮሚቴ አባል ናቸው።
በመጨረሻም ከእስራኤል ወታደሮች ጋር ምዕራብ ዳርቻ በተካሄደ የድንጋይ መወራወር አንድ ፍልስጤማዊ መገደሉን የፍልስጤማውያን ጤና ጥበቃ ሚኒስቴር አስታወቀ። እስራኤል ጦር በበኩሉ ወደ 100 የሚሆኑ ፍልስጤማውያን ወደ ወታደሮች ባነጣጠሩት በዚሁ የድንጋይ ውርወራ አመፅ መካፈላቸውን ተናግረዋል። እናም አመፁን ለመመከት የእስራኤል ወታደሮች ተኩስ ከፍተዋል ብለዋል ቃል አቀባዩ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን። በሰዓቱ የዓለም ዜና የጀመረው የአርብ ግንቦት 4 2009 ዓ.ም ፕሮግራማችን በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። የተለያዩ ለትንታኔ የተመረጡ ዜና ዘገባዎችና ልዩ ልዩ ቅንብሮችንም አካቷል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚ የምሽቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው። ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው ና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየርና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው?
ከዚህ እስከ ቅርብ ጊዜ በነበረው የእሰጥ አገባ ተሳታፊ የነበሩ ናቸው። የነበሩ ማለቴ ዛሬ በሕይወት የሉምና ነው። አቶ ፈቃደ ሸዋቀና ይባላሉ። በዛሬው የእሰጥ አገባ ታዲያ የፖለቲካ ክርክር ባህላችን የተመለከተ የተሳታፊዎችን ሚና ማሳያነት ስለ እርሳቸውና ስለ ባህሉ የተዘጋጀ የተቀናበረ ዝግጅት ላይ ከሁለት የፕሮግራሙ ታዳሚዎች ጋር እናቀርባለን። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በሰሜን ኢትዮጵያ ኤርትራውያን ስደተኞች ከሚገኙበት የማይጸብሪ ጣቢያ 27 ስደተኞችን ወደ ሱዳን ባልተለመደ ሁኔታ ሲያሸጋግር የነበረ የጭነት መኪና አደጋ ደርሶበት ተሳፋሪዎቹ ተገድለዋል። አሽከርካሪው በጸጥታ ኃይሎች ተይዞ ማጣራት እየተደረገበት እንደሆነ የጎንደር ፖሊስ አስታውቋል። የዕቃ መጫኛው ተሽከርካሪ ውስጥ ስደተኞቹም በብረት ሳጥን ደብቆ በላዩ ላይ ከባድ ብረትና ሲሚንቶ ጭኖ ወደ ሱዳን ሲያመራ ነው መኪናው አደጋ የደረሰበት። ከ27ቱ ኤርትራውያን ሁለቱ የመቁሰል አደጋ ሲደርስባቸው ሁሉም በሕይወት ተርፈዋል። ጽዮን ግርማ ዝርዝሩን ይዛለች።
አዲሱ አበበ ተገድለዋል የሚለው ማስተካከያ ሰጥቼ ወደ ሪፖርቱ ልለፍ። ተጎድተዋል ነው ሪፖርቱ። የጎንደር ከተማ አስተዳደር ፖሊስ መምሪያ የማህበረሰብ አቀፍ የፖሊስ አገልግሎት ዋና የስራ ሂደት ባለቤት ምክትል ኮማንደር አያና ሹምዬ ይህ ያልተለመደ አይነት ህገወጥ ዝውውር ነው የገጠመን በማለት ይጀምራሉ። ለስደተኞቹ መተላለፊያ በመሆን ከሚያገለግሉት መንገዶች አንዱ በሆነው የመተማ መንገድ ላይ ከዚህ ቀደም ይታይ የነበረው በኮንቴነር ታፍነው በተለያየ መንገድ ጉዳት ሲደርስባቸው እንጂ እንዲህ እንዳሁኑ በረቀቀ መንገድ በተለበደ ላሜራ ላይ ኮንቴነር ተጭኖ ከስሩ ደግሞ ሰዎች ገብተውበት ታይቶ እንደማይታወቅ ይናገራሉ።
አሁን ደግሞ ከዛ በተለየ መልኩ በኤፍኤስአር ውስጥ ሆነው ኮንቴነር ተሰርቶበት በታችና በላይ ሲሚንቶ ሆኖ ውስጥ እነሱ ሆኖ ያው ኮንቴነሩ ተደርምሶ መንገድ ሲስት የጸጥታ ኃይሉን ለመሰወር ሊሆን ይችል ይሆናል። መንገዱን ስቶ በመግባቱ ምክንያት ተደረመሰ። በዚህ ሁኔታ ላይ ላያቸው ላይ ሲሚንቶ በመውደቁ ህብረተሰቡ የነበረውን ጩኸት እና ድምፅ ሰምቶ መኪናውን ያስቆመው በቅርብም ፖሊስ ስለደረሰ ያው እነሱም ከሞት ያዳናቸውና ሁለቱ ተጎድተው ወደ ሆስፒታል ጎንደር ዩኒቨርሲቲ ሆስፒታል ገብተው ሕክምና ተደርጎላቸው ህይወታቸው የተረፈ መሆኑን ነው ያለኝ መረጃ።
ኮማንደር አያና አደጋው ከደረሰ በኋላ በቦታው ተገኝተው የመኪናውን አሰራር ማየታቸውን ገልጸዋል።
ኮንቲነር በላሜራ ተሰራበት፣ ውስጡ ከኮንቲነሩ ላይ ሲሚንቶ ተጫነ፣ ቆርቆሮና ሲሚንቶ፣ ከዛ በላይ በሸራ ተሸፈነ። ስለዚህ ፍተሻ ላይ ሲሄድ የሚያገኘው ብለው አስበው ሊሆን ይችል ይሆናል ሲሚንቶውን ነው። በእርግጥ ፍተሻችን በደንብ አድርጎ መፈተሽ ቢችል ያገኘዋል፣ ግን በጣም ውስን የሆነ የአየር ማስገቢያ ቀዳዳ ኮንቲነሩ ላይ ቀደው በዛ ሁኔታ ታፍነው እነሱ ሊጎዱ ሲሉ ያው ህብረተሰቡ ባደረገው ርብርብ ህይወታቸውን ያተረፈበት ሁኔታ ላይ እንደሆነ ነው በቦታውም ያየሁት የተገነዘብኩትም። እኔም ከኔ ቀድመውም የደረሱት ህብረተሰቡም የነገረን ይህን ነው። የተለየም ብያልኩሽ በተለያየ ሁኔታ በኮንቲነር የሚል በጣም መጥፎ የሆነ ጉዳት የደረሰባቸው ከዚህ በፊት ያየነው ሚዲያ ያየነው ነገር አሁን በመልኩን ቀይሮ በዚህ ሁኔታ መምጣቱ ለኛ ግርምትም ፈጥሯል።
ኤርትራውያን ስደተኞቹን ከማይጸብሪ የኤርትራ ስደተኞች ካምፕ ይዞ የተነሳው አሽከርካሪ በቁጥጥር ስር መዋሉን የተናገሩት ኮማንደሩ አሽከርካሪው ለፖሊስ በሰጠው ቃል ይህን ብለዋል ብለዋል።
እዛው ሲል የነበረው ሹፌሩ የነበረው ነገር አለ የሆነ ገንዘብ እንደሚከፍሏቸውና ቦርደር ላይ አድርሰው በእያንዳንዱ ሰው ላይ የሚከፈል ገንዘብ እንዳለ ነግረውናል። በሱ ምክንያት ነው ወስደው እነሱን ለጉዳት ይጥላቸው የነበረ። ይሄ ነው ያለው ሁኔታ። ተረዳነውም በዚህ መልኩ ነው።
በመተማ በኩል ከዚህ ቀደም ከነበረው ዝውውር እየቀነሰ መጥቷል የሚሉት ኃላፊው ከኤርትራውያኑ ጋር በተያያዘ በኢትዮጵያ ከሚገኙ የኤርትራውያን የስደተኞች ካምፕ ህጋዊ ባልሆነ መንገድ እየወጡ ለህገወጥ ዝውውር ሰለባ እየሆኑ ነው ብለዋል።
በእርግጥ በመሄድ ቢችሉ ቢያስፈቅዱ በህጋዊ መንገድ መሄድ እንደሚችሉ ያለኝ መረጃ አለ። ግን እነሱ ለህገወጥ ዝውውር ትልቅ ምክንያት የሚሆኑት በራሳቸው ሁኔታ ተነጋግረው ይህንን ማድረግ በመፈለጋቸው ነው። በእኛ ዘንድ ግን በጠቃላይ ከሀገራችን ያለው ሁኔታ ግን ቀደም ከነበረው ሁኔታ አሁን የተሻለ ሁኔታ እንዳለ ነው እኛ የምንረዳው። እየተከሰተ የምናየው ከኤርትራውያኖች ጋር ከስደተኞች ካምፕ እየወጡ መምጣታቸውን ነው ያለን መረጃ። የምናየውም ሁልጊዜ እዚህም ቢሆን በተለያየ ሁኔታ ሲመጡ እንደገና መልሰን ወደ ስደተኞች ካምፕ ወስደን የምናደርሳቸው እኛ ከዛ ከካምፑ መምጣታቸው ነው።
በአካባቢው በ2007 ዓ.ም ህገ ወጥ አዘዋዋሪዎች ተይዘው መከሰሳቸውንና መቀጣታቸውን የተናገሩት ኃላፊው የዚህኛው የመኪናው ባለቤት ማን እንደሆነ ገና በምርመራ ላይ እንዳለ ገልጸዋል። የመኪናው ሰሌዳ ግን አዲስ አበባ ኮድ 3-32933 እንደሆነ ተናግረዋል። ከአደጋው የተረፉት ስደተኞች በማወቅም ይሁን ባለማወቅ ተጎጂዎች በመሆናቸው በማስረጃነት ከመጠቀም ውጪ በህግ የሚጠየቁበት ጉዳይ የለም ብለዋል ኃላፊው። በኢትዮጵያ የስደተኞች ካምፕ የሚገኙት ኤርትራውያን ስደተኞች በህጋዊ መንገድ ከሀገር መውጣት የሚችሉበት ሁኔታ አለ ያሉትን በተመለከተ በስደተኛ ካምፖቹ የሚገኙትን ኤርትራውያንን ለማነጋገር በጊዜ ጥበት ምክንያት ሊሳካልን አልቻለም። ነገር ግን በዚህ ጉዳይ ላይ ይህንን ዘገባ ሰምተው አስተያየት መስጠት ለሚፈልጉ ሁሉ የዝግጅት ክፍላችን ክፍት መሆኑን እንገልጻለን። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን የ2016 የሰኔ ወር ሪፖርቱ ላይ 150,000 የሚገመቱ ኤርትራውያን በኢትዮጵያ በትግራይ ክልል ባሉ የስደተኛ መጠለያ ጣቢያዎች እንደሚገኙ በድረገጹ ላይ አስፍሯል።
ወደ ተከታዩ የመጽሔት እንሻገራለን። ወደ ኬንያም ይወስደናል። ዋና መቀመጫውን በዚህ በዩናይትድ ስቴትስ ያደረገው ክሊቶሬድ የተባለው ተቋም በያዝነው ወር ናይሮቢ ውስጥ በሰውነት ላይ የሚፈጸም ትልተላ በሴቶች ላይ የደረሰባቸውን የአካል ጉዳት ለመጠገን የሚያስችል የቀዶ ሕክምና በመስጠት ላይ ነው። ይህን መሰሉ የቀዶ ሕክምና አገልግሎት ኬንያ ውስጥ ሲሰጥም ይህ የአሁኑ የመጀመሪያው መሆኑ ተዘግቧል። የአሜሪካ ድምጿ ጂል ግሬግ ከናይሮቢ ያጠናቀረችውን የዚህን ዘገባ ዝርዝር ትዝታ በላቸው ታቀርበዋለች።
እዚህ ናይሮቢ ውስጥ ለተገኘችው ይህቺ ሴት ይህ ቀን ትልቅ ነው። እርሷና ሌሎች 53 በልጅነታቸው የተገረዙ ሴቶች ግርዛቱን የሚቀለብስ ቀዶ ጥገና ሊደረግላቸው ነው። ክሊቶሪድ በሚል መጠሪያ ከተዋቀረው የዩናይትድ ስቴትስ ድርጅት የመጡ ዶክተሮች የሴቶቹን የተቆረጠ ብልትና በመቆረጡም ያጡትን ስሜት በቀዶ ጥገና ሊመልሱ ይሞክራሉ። ፖሊን በሚል መጠሪያዋ ብቻ እንድትገለጽ የጠየቀችው ሴት በ12 ዓመት ዕድሜዋ እንደተገረዘች ትናገራለች።
እኔ ባደግኩበት አካባቢ የሴቶችን ብልት መቁረጥ የተለመደ ነገር ነው። ሁሉም ባልንጀሮቼ ለዚህ ጥቃት ተጋልጠዋል። በዚህ ሳቢያ እንደ ሌሎቹ ያን ካላደረግሽ ወይንም እንደ ሌሎቹ ስላልሆንሽ መሳለቂያ ነው የምትሆኙ ወይም ከዚያ የከፋ ነገር ነው የሚገጥምሽ እንባላለን። በመሆኑም ልጃገረዶች በሙሉ ምንነቱን በውል ባንረዳም ተገርዘናል።
ፖሊን ለቀዶ ጥገናው ካረን በተባለው የናይሮቢ ሆስፒታል ውስጥ ተራ የተያዘላት ሲሆን ለቀዶ ጥገናው ምክንያት የሆናት በግብረ ስጋ ግንኙነት ወቅት የሚሰማት ከፍተኛ ህመም መሆኑን ትናገራለች።
FGM benefits no one. Men are not happy sexually. They're frustrated sexually.
የሴቶች ብልት ላይ የሚፈጸም የአካል የመቁረጥ ትልተላ ማንንም አይጠቅምም። ወንዶች ለዚህ ስቃይ ከተጋለጡ ሴቶች ጋር በሚፈጽሙት ጾታዊ ግንኙነት ደስተኛ አያደርጋቸውም። እንዲያውም የተመሳቀለ ስሜት ያሳድርባቸዋል እንጂ ከፍቅር ተጓዳኝ ውጪ የሚደረጉ ተገቢ ያልሆኑ ጾታዊ ግንኙነቶች እንዲቀንሱ ከማድረግ ይልቅ ጭራሽ እንዲባባሱ ያደርጋል። ቀድሞ ይባል የነበረው ይሄ የበለጠ ለትዳር ጓደኛ ታማኝ እንዲሆኑ ያደርጋል የሚል ነበር። ይሁን እንጂ ጾታዊ ግንኙነት ለሁለቱም አስደሳች እንዳይሆኑ ስለሚያደርግ አንዳንዴ ወንዶች ከጋብቻ ውጪ ውስልትና እንዲፈጽሙ ጭምር መንገድ ይከፍትላቸዋል።
ግርዛት ከሴት ብልት ጫፍ ጀምሮ እንደየልማዱ ሙሉን አካባቢ መቁረጥ ወይንም መግፈፍና ይበልጥ ሲከፋም ደግሞ መስፋትን ስለሚጨምር የልማዱ ሰለባ የሆነች ሴት በሚቆረጥበት ጊዜና መልሶ በተከታታይ ደም መፍሰስ በወር አበባ ጊዜና በሸናች ቁጥር ከፍተኛ ህመም ያስከትልባታል። ግርዛት ልጅ በሚወለድበት ጊዜም ለሚከሰት አደጋ ምክንያት ነው። በአፍሪካ በመካከለኛው ምስራቅ እንዲሁም ከኤስያ የሆኑት የልምዱ ደጋፊዎች የሴት ልጅን ብልት መቁረጥ ከሴሰኝነት ያድባል፣ ልምዱንም መፈጸም ወደ ሙሉ ሴትነት ያሸጋግራታል ይላሉ። የክሊቶሪየድ ድርጅት ባልደረባ ዶክተር አደም አብዱላሂ እርሳቸው በተወለዱበት ሰሜናዊ ኬንያ ልምዱ የተንሰራፋ መሆኑን ገልጸው አሁን ግን እየጠፋ ነው ይላሉ።
The figures are slowly coming down. There's a lot of work going on.
አሁን አሃዙ ቀስ በቀስ በመቀነስ ላይ ነው። እነኚህን አጓጉል ባህላዊና ልማዳዊ ምግባሮች ለማስወገድ በመከላከልና በትምህርት ዘርፍ በርካታ ሥራዎች እየተሰሩ ነው። ይሄ ልማድ ከእስልምና ሃይማኖት እምነትና አስተሳሰብ ጋር ግንኙነት ያለው ጉዳይ አይደለም። እየሆነ ያለው በገላ ላይ የሚፈጸም የከፋ የሰውነት አካል ትልተላ ነው።
በተባበሩት መንግስታት ድርጅት ዘገባ መሰረት ከአምስት የኬንያ ልጃገረዶችና ሴቶች አንዷ ግርዛት ተፈጽሞባታል። ሆኖም ስሜትና ሰውነታቸውን መልሶ ለመጠገን በሚደረግላቸው የቀዶ ጥገና እርዳታ ተስፋቸው ታድሷል።
ይህ በመሆኑ በእጅጉ ተደስቻለሁ። በጣም ተደስቻለሁ። ሌሎች በርካታ ሴቶችም ከዚህ ተጠቃሚ ይሆናሉ የሚል ተስፋ አድሮብኛል።
ዶክተር ባውርስ እና የቡድናቸው ባልደረቦች ወደ ዩናይትድ ስቴትስ ከተመለሱ በኋላ የቀዶ ጥገና እርዳታ እንዲቀጥል የኬንያን ዶክተሮች እያሰለጠኑ ነው። የሆነ ሆኖም የሴት ልጅ ግርዛት ከዓለም ላይ እንዲወገድ መፍትሄው መልሶ ጥገና ሳይሆን ጨርሶ እንዲቆም ጎጂነቱን በማስገንዘብ የሚሰጥ የመከላከያ ትምህርት መሆኑን ያሰምሩበታል።
ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገራለን። የሳውዲ አረቢያው ንጉሥ ሳልማን ለሀገራቸው ሴቶች ተጨማሪ መብቶች ይከበሩላቸው ዘንድ በሚል ሰሞኑን ያስተላለፉት ውሳኔ ከአንዳንዶች ብዙ ሙገሳ እያተረፈላቸው ነው። በአንጻሩ ታዲያ ያለ መደሰትና የውቀሳ ውርጅብኝም የሚያጎርፉባቸው አልጠፉም። ምንም እንኳን የሳውዲ አረቢያ ሴቶች ከንጉሳቸው አዳዲስ ነጻነቶች ቢቸሯቸውም አሁንም ባሉበት አዲስ ሁኔታም ቢሆን ከሌሎች ብዙ አገሮች በተለይም ደግሞ ከምዕራብ መሰሎቻቸው ጋር ፈጽሞ ሊተካከሉ አይችሉም ይላል ሪፖርተራችን ኤድዋርድ ኢራኒያ ከካይሮ ያጠናቀረውን ዘገባ ሰለሞን አባተ ይዞ ቀርቧል።
وجه خادم الحرمين الشريفين الملك سلمان بن عبد العزيز ال سعود بعدم مطالبه
المراه السعودي تلفزيون يغرماويነታቸውን አዋጅ ባለፈው ሳምንት ሲናገር ብዙ አጀብ እና ስርዓት አልነበረውም። እንግዲህ የሳውዲ አረቢያ ወይም ሳውዲ አረቢያ ውስጥ በተለያዩ ምክንያቶች የሚገኙ ሴቶች የወንድ ጥበቃ ወይም አማካሪነት ሳይስፈልጋቸው አንዳንድ ውሳኔዎችን በራሳቸው ማድረግ ይችላሉ። ከሸሪዓ ጋር አይጋጭም ተብሏል። ውሳኔው የተላለፈው የመንግስትን አገልግሎቶች ለማግኘት በጾታዎች መካከል አመሳሶ መኖር እንደሌለበት እየጮሁ የሚወቅሱ ብዙ ሮሮዎች በመሰማታቸው መሆኑን ሐሳ አልዱሌኒ የሚባሉ የህግ አማካሪ ለመንግስቱ ቴሌቪዥን ተናግረዋል።
الصعوبات اللي كانت تواجه المراه كان من اهمها هو
አሁን ሴቶች የተለያዩ የመንግስት አገልግሎቶችን ማግኘት ይችላሉ። እነዚህ መብቶች የማንንም ወንድ ይሁንታ ወይም ስምምነት ሳይጠብቁ ወይም ሳይስፈልጋቸው ለከፍተኛ ትምህርት መመዝገብን፣ የባንክ ሂሳብ መክፈትን፣ የእስራት ጊዜያቸውን የጨረሱም መውጣትን ያካትታሉ።
ገና ለሴቶች የግል ውሳኔና እርምጃ ያልተለቀቁ ነጻነቶችም አሉ። ለምሳሌ ፓስፖርት ለመጠየቅ፣ ወደ ውጪ ለመጓዝ፣ ጋብቻ ለመፈጸም ከቤተሰብ የወንዱ ፈቃድ ስምምነት እንዲኖር ያስፈልጋል። ሴቶች ስለ መብቶቻቸው ይበልጥ እንዲያውቁ መንግስቱ፣ የሰብአዊ መብቶች ተሟጋች ቡድኖችና መገናኛ ብዙሃኑ ብዙ መስራት እንደሚጠበቅባቸው ጸሐፊዋ ማሃባ አሻን በሳዑዲ መንግስት ቴሌቪዥን ቀርበው መክረዋል።
المرأة نفسها تغفل كثير من حقوقها وواجباتها لذلك
ሴቶች ብዙውን ጊዜ ስለ መብቶቻቸው አያውቁም። ለተመሳሳይ ስራ እኩል ክፍያ ወይንም ደሞዝ መከፈል እንዳለባት ወይንም 30 በሚሆኑ የሙያ መስኮች ላይ ሴቶችን መሳተፍ እንደሚችሉ አያውቁም።
የመማክርት ሸንጎ የሆነው አልሹራ ምክር ቤት አባል የሆኑ 30 ሴቶች እንዳሉ መሃ ባአሻን አመልክተዋል። የአሁኑ የንጉስ ሳልማን የተወሰኑ የሴቶች መብቶችና ነጻነቶች ህግና ህግ የወጣው ሳዑዲ አረቢያ የተባበሩት መንግስታት ድርጅት የሴቶች ጉዳዮች ኮሚሽን አባል እንድትሆን በቅርቡ ከተመረጠች ወዲህ ነው። በሴቶች ላይ የበረታ ጭቆናና አፈናት አካሄዳለች እየተባለች ያለማቋረጥ የምትከሰሰው ሳዑዲ አረቢያ የመንግስታቱ ድርጅት የሴቶች ጉዳዮች ቃፊር የሆነው ተቋም አባል ሆና መመረጧ በእጅጉ ያበሳጫቸው የሰብአዊ መብቶች ተሟጋች ቡድኖችና ግለሰቦች ቁጣቸውን ያሰሙ ናቸው። የሳውዲ አረቢያን መንግስት የጾታ መድሎ አራማጅ የእምነት አገዛዝ ሲሉ የጠሩት አንዲት ካናዳዊት እንደራሴ ምርጫው ያስጠላቸው ያጥወለወላቸው መሆኑን ተናግረዋል። ለሰብአዊ መብቶች በአለም ዙሪያ መከበር የሚሟገተው Human Rights Watch 3 የአውሮፓ ሀገሮች ሳውዲ አረቢያ ለኮሚሽኑ አባልነት እንድትመረጥ ድምጽ መስጠታቸውን ጠቁሞ የቤልጂክ ጠቅላይ ሚኒስትር ግን ዘግይተው ሀገራቸው ስለሰጠችው የይሁንታ ድምጽ የተቆጩ መሆናቸውን ማስተዋወቃቸውን አመልክቷል።
ለመሆኑ ምን ሲደረግ ነው ጨቋኙ የሳውዲ አረቢያ መንግስት አላማው የጾታዎች እኩልነት እንዲከበር ማድረግና የሴቶችን የውሳኔ ሰጪነት ስፍራ ማስፋትና ማጠናከር የሆነ ኮሚሽን አባል የምትሆነው
ሲል ጠይቋል Human Rights Watch። በማህበራዊ ሚዲያው መድረኮች ላይ እየበረታና እየጎላ የመጣው የሳዑዲ ተሟጋቾች ዘመቻ በተጨማሪም እጅግ ያረጀና ያፈጀ የሚባለው ሴቶች መኪና እንዳያሽከረክሩ የሚከለክለው እገዳ እንዲሰረዝ ግፊት እያሳደረ ነው። ምንም እንኳ ብዙ ሴቶች በዚያ እገዳ ላይ ያላቸውን ተቃውሞ ለማሳየት መኪኖችን በአደባባይ ሲያሽከረክሩ ቢታዩም የሰውን አስተሳሰብ ግን መለወጥ እንዳልቻሉ ይሰማል። በዚህም ምክንያት ይመስላል ምክትል አልጋወራሽ መሐመድ ቢን ሳልማን ያንኑ አስተሳሰብ ሰሞኑን ለጋዜጠኞች ያስተጋቡት።
ሴቶች መኪና እንዳይነዱ ያደረጓቸው ከሃይማኖታዊ ክልከላዎች ይልቅ ማህበራዊ ጫናዎች ናቸው።
ሴቶች መኪና ለመንዳት የሚያደርስ ችሎታ ወይም ብቃት አላቸው ብሎ የሳዑዲ ህብረተሰብ ገና እንደማያምንና ሴቶችን እንዲያሽከረክሩ መፍቀድ አደጋ አለው ብለው እንደሚያስቡ አልጋወራሹ አክለው ተናግረዋል። ምንም እንኳ የቀድሞው ንጉሥ አብደላ ሴቶች ድምጽ እንዲሰጡና ለአካባቢ ስልጣናት መወዳደር እንዲችሉ ቢወስኑም ብዙ አክራሪ የሆኑ የሳዑዲ አረቢያ የእምነት መሪዎች ግን ለሴቶች ተጨማሪ መብቶችና ነጻነቶችን የማረጋገጥን ሐሳብ አጥብቀው ሲቃወሙ ይሰማሉ። ሳዑዲ አረቢያ አሁንም በጾታ ላይ የተመረኮዘ መድሎ የምታደርግ ሀገር ነች። ሴቶቿም ከራስ እስከ ግርጣቶቻቸው እንዲሸፈኑ ግዴታ አለባቸው።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፌዴራሉ የምርመራ መስሪያ ቤቱ FBI ስራ አስኪያጅ ጄምስ ኮሚን ማባረራቸው በዋሽንግተን ዲሲ የፖለቲካ ማዕከሎች ትርምስና የቃላት ጦርነት ቀስቅሷል። በተለይ የራሽያ መንግስት በዩናይትድ ስቴትስ የፕሬዚዳንታዊ ምርጫ ጣልቃ ገብነት አሳይቶ እንደሆነ የሚደረገው ምርመራ እያወዛገበ ነው። የአሜሪካ ድምፁ ማይክል ቦማን እንደዘገበው የትራምፕ አስተዳደር ሰራተኞች ከዋይት ሀውስ ቤተ መንግስት ሲሰጧቸው የነበሩትን አስተያየቶች የሚቃረን ሐሳብ ከፕሬዝዳንቱ ተሰምቷል። ሄኖክ ሰማግዜር ዝርዝሩን ያቀርባል።
የራሻ የምርጫ ጣልቃ ገብነት መኖር አለመኖሩን ይመረምሩ የነበሩትን የኤፍቢአይ ማለትም የፌዴራል የምርመራ ቢሮ ሥራ አስኪያጅ ጄምስ ኮሚን ከኃላፊነታቸው ለማንሳት ፕሬዝዳንት ትራምፕ ብዙ ምክንያቶችን አስቀምጠዋል።
ጥሩ ሥራ እየሠራ አልነበረም።
የዋይት ሃውስ ቤተ መንግስት ቃል አቀባይ ሳራ ሳንደርስ ደግሞ እንዲህ ብለዋል።
The rank and file of the FBI had lost confidence in their director.
የFBI ሰራተኞች ከላይ እስከ ታች በስራ አስኪያጁ መተማመን አጥተው ነበር።
ከዋይት ሃውስ ቤተ መንግስት የወጡ ንግግሮች ግን በህዝብ ተወካዮች ምክር ቤት ቀርበው ምስክርነት ቃላቸውን በሰጡት የFBI ተጠባባቂ ስራ አስኪያጅ አንድሩ ማካቢ አልተንጸባረቀም።
Director Comey enjoyed broad support within the
ስራ አስኪያጅ ኮሚ በኤፍቢአይ ሰራተኞች ዘንድ ከፍተኛ ድጋፍ ነበራቸው። ይሄ ድጋፍ አሁንም እንዳላውቃለሁ።
ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ 3 ጊዜ ሚስተር ኮሚ ከራሻ ምርመራቸው ጋር በተያያዘ የምርመራ ተጠርጣሪ እንዳልሆንኩ ነግረውኛል ስላሉትም የዩናይትድ ስቴትስ ሴናተሮች ጥያቄ አንስተዋል። ሪፐብሊካኗ ሴናተር ሱዛን ኮሊንስ ለኤፍቢአይ ተጠባባቂ ስራ አስኪያጅ አንድሩ ማካቢ የሚከተለውን ጥያቄ አቅርበዋል።
Is it standard practice for the FBI?
በኤፍቢአይ አሰራር መሰረት ምርመራ ለሚደረግባቸው ግለሰቦች እየመረመርንሽ ነው የሚል መረጃ ይሰጣሉ?
እንደዚህ አይነት አሰራር እንዳለ አላውቅም።
ከኤንቢሲ የቴሌቪዥን ጣቢያ ዘጋቢ ሌስተር ሆልት ጋር ትራምፕ ሲነጋገሩ
አስረግጬ ጠየቅኩት። እኔን እየመረመርከኝ ከሆነ በግልጽ ልትነግረኝ ፈቃደኛ ነህ ወይ አልኩት። ከዚያ እየመረመርኩ አይደለም አለኝ።
በኮንግረስ የዴሞክራቲክ ፓርቲው የህዝብ ወኪሎች በኮሚ መባረር እርር ድብን ብለዋል። ሴናተር ማርክ ዋርነር
He was leading an active counterintelligence investigation into any links between the Trump
በትራምፕ የምረጡኝ ዘመቻና በራሽያ መንግስት መካከል ግንኙነት ከነበረ በቀጥታም ሆነ በሚስጥራዊ ልዑካን ያጣሩ የነበሩ መርማሪ ናቸው የተነሱት። ፕሬዝዳንቱ ኮሚን ከስራቸው ያባረሩት የምርመራ ሰነድ ስለተከፈተባቸው ነው ወደሚለው ድምዳሜ ለመድረስ የሚያስቆሙ ሐቆች አይታዩም። በፍጹም ተቀባይነት የሌለው ውሳኔ ነው።
አንዳንድ ሪፐብሊካኖች ትራምፕ ኮሚን ለምን በዚህ ወቅት አባረሩ የሚለውን ጥያቄ አንስተው ሆኖም የማባረር ስልጣን አላቸው ሲሉ ተደምጠዋል። የኤፍቢአይ ተጠባባቂ ስራ አስኪያጅ አንድሩ ማካቢ የራሻ ምርመራ መቀጠል አለበት ብለዋል።
The work of the men and women of the FBI continues despite any
የኤፍቢአይ ሰራተኞች የያዙት ምርመራ ሁኔታዎች ቢቀየሩም እንኳ መቀጠል አለባቸው።
የፌዴራሉ የምርመራ ቢሮ የቀድሞ ስራ አስኪያጅ ጄምስ ኮሚ ለሴኔቱ የደህንነት ጉዳዮች ኮሚቴ እንደ አሜሪካዊ ዜጋ ቀርበው በዝግ ስብሰባ የምስክርነት ቃላቸውን በሚቀጥለው ሳምንት እንደሚሰጡ ይጠበቃል።
ክብራትና ክብራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:33 መሆኑን ያመለክታል። ከአዲሱ አበበ የሰዓቱን ያለም ዜና።
ኮንጎ ዲሞክራቲክ ሪፐብሊክ ውስጥ አንድ ሰው የኢቦላ ቫይረስ እንዳለበት ታወቀ። WHO ማለት የዓለም ጤና ድርጅት እንዳስታወቀው ባለስልጣናት በላቦራቶሪ ምርመራ ነው በአንድ ቤስ ኦዊሌ በተባለ ክፍለ ሀገር ስርጭቱ የታየው። ማላዊ ከዩናይትድ ስቴትስ ጋር በመተባበር የዚህ ዓመቱን የአፍሪካ የየብስ ወታደራዊ ኃይል ጉባኤን አስተናገደች። በሀገሪቱ ዙሪያ ያሉ ወታደራዊ መሪዎች ስለ ክልላዊ ትብብርና ወሳኝ ስለሆነው የሰላም ጥበቃ ክህሎት ለመስራት በጉባኤው ላይ ተገኝተዋል። በደቡባዊ አፍሪካ አዝመራ በማውደም ላይ የሚገኝ የትል ሰራዊት ወደ ሌሎች 20 የሰሜን አፍሪካ ሀገሮች ተዛመተ። አገሮቹ ዛምቢያ፣ ዚምባብዌ፣ ቦትስዋና፣ ናሚቢያ፣ ደቡብ አፍሪካ፣ ማላዊ፣ ሞዛምቢክ እና ስዋዚላንድ ናቸው። በክፍት የስደተኞች ፖሊሲዋ የምትታወቀው ኡጋንዳ ከ1.2 ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎችን ተቀብላለች። ከእነዚህ መካከል 920 ሺህ የሚሆኑት ደቡብ ሱዳናውያን ናቸው። አርዕስተ ዜናው በዚህ አበቃ።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበነን። ሁለተኛውን አጋማሽ ስርጭት በርዕሰሪዎቹ እንዳደመጣችሁ ትጀምረናል። ለዚህ ክፍል ቀዳሚ ወደ ሆነ ዘገባ እንወስዳችኋለን።
በወቅታዊ ርዕስ ላይ ያተኮረ ቅንብር ነው። ባለፈው ቅዳሜ ለእሁድ አጥቢያ ሜዲትራኒያን ባህር ላይ ከደረሰው የመርከብ መገልበጥ ወይም የጀልባ መገልበጥ ክስተት በኋላ በመቶዎች የተቆጠሩ ሰዎች ማለቃቸውን ወይም የደረሱበት ያለመታወቁን የተባበሩት መንግስታት የስደተኞችና የፍልሰት ጉዳዮች ድርጅት አስታውቋል። ባለፈው 5 ወር ብቻ በጀልባ ለመሻገር የሞከሩ ከ1000 በላይ ስደተኞች ሕይወታቸው ሲያልፍ በመቶ ሺህ የሚቆጠሩ ደግሞ ጣሊያን የባህር ወደቦች መቃረባቸውን አመልክቷል። በተለያዩ ድንበሮች ወደ ሊቢያ የሚገቡት በርካታ ስደተኞች የተለያዩ አደጋዎች ወይም ለተለያዩ አደጋዎች ተጋልጠው መሆኑም ይታወቃል። በተለይም በህገ ወጥ አዘዋዋሪዎች የሚደርስባቸው በደል እጅግ በጣም አስከፊ መሆኑን ነው በጉዞ ያለፉ ስደተኞች የሚናገሩት። የህገ ወጥ ስደተኛ አዘዋዋሪዎቹ የተደራጁና እርስ በርስም በጥቅም የተሳሰሩ መሆናቸውን ያመለክታሉ። የህገ ወጥ አዘዋዋሪዎቹ ማንነት ሲገለጽም አፍሪካውያን መሆናቸው፣ የሱዳን፣ የሶማሊያና የኤርትራ እንዲሁም የኢትዮጵያ ዜግነት ያላቸው ደላሎች ከፍተኛውን ቁጥር እንደሚይዙ በጉዞ ያለፉት ስደተኞች ይናገራሉ። የደላሎቹ ስደተኞች የስደተኞቹ ግንኙነት ምን ይመስል ይሆን? የደላሎቹና የስደተኞቹ ግንኙነት ምን አይነት ገጽታ ይኖር ይሆን? ምን ያህል ገንዘብስ ለጉዞ ያስፈልጋቸዋል? በሊቢያ ደላሎች ይገኙበታል ወደ ተባለው በስልክ ህገ ወጥ ደላሎቹን እንዲሁም ከ200 በላይ የሚሆኑ ለሁለተኛ ደላላ የተሸጡ ወይም የተሸጋገሩና በአንድ መጋዘን ውስጥ ታፍነው ከተቀመጡ ስደተኞች መካከል ጥቂቶቹን መስታወት አራጋው አነጋግራ ተከታዩን ይዛ ቀርባለች።
በርካታ ህገ ወጥ ስደተኞች ከሊቢያ ጣሊያን በሚያደርጉት ጉዞ ላይ የሚገጥማቸውን ረሃብና ጥም፣ በህገ ወጥ አዘዋዋሪዎች መደብደብ፣ መደፈር፣ ለሌላ ህገ ወጥ አሸጋጋሪ መሸጥ፣ አልፎም በተለያዩ እስር ቤቶች ውስጥ ለወራት መማቀቅ የተለመደና መፍትሄውም እየተወሳሰበ እንደመጣ የስደተኞች ድንበር የለሽ ሐኪሞች ቡድን አስታውቆ ነበር። ከዚህ ቀደም ከሱዳን ሊቢያ፣ ከሊቢያ ባህር አቋርጠው ወደ ጣሊያን የገቡ የተለያዩ ወጣቶችን አነጋግረን ነበር። ሁሉም የጉዞውን አስከፊነትና በህገ ወጥ የስደተኞች አዘዋዋሪ ደላሎች የሚደርስባቸው በደል ዘግናኝ እንደሆነ ነው ደጋግመው የሚናገሩት። በደል ይፈጽማሉ የተባሉትንና በሊቢያ በረሃ ላይ የሚገኙ ህገ ወጥ ስደተኛ አዘዋዋሪዎችን ስልክ ቁጥር አፈላለግን። እናም ጥቂት ስልክ ቁጥሮች በጉዞ ካለፉ ወጣቶች አገኘን። ደላሎቹ ይገኙበታል በተባለው የመጀመሪያው ስልክ ያገኘ ነው ለጉዞ የተጠየቁትን መክፈል ያቃታቸው ለሌላ የስደተኛ አሸጋጋሪ ተሸጠው የሚገኙና እንደነገሩን ከሆነ በጠቅላላው ቁጥራቸው ከ200 በላይ እንደሆኑ፣ ከዚህ ውስጥ ከ50 በላይ የሚሆኑት ኢትዮጵያዊ እንደሆኑ፣ በአንድ መጋዘን ውስጥ ታሽጎባቸው እንደሚገኙ፣ በቀን አንዴ ብቻ አነስተኛ ምግብ እንደሚቀርብላቸው ነው የገለጹልን።
እኛ ውስጥ ታሽግና ያለ ነው ያለ
ማን ነው አሽጎ ያስቀመጣችሁ?
አዚዝ ይባላል። አዚዝ የሚባል ሱዳናዊ ነው። አዚዝ የሚባል ሰብሳቢ ነው። እየመጣን እያለን በሌጋል እየመጣን እያለን እዛ በረሃ ላይ ተሽጠን እንዲሸጥ
ማን ነው የሸጣችሁ?
እኔም እናውቃለን። እዛ መንገድ ላይ ያሉ ዳሽ ምናምን የሚባሉ እነሱ ናቸው። በቃ መንገድ ላይ ማን እንደሚሸጥ አይታወቅም። በስልክ ነው የሚሸጡ። ማን ሁለት የሶስት ተሽጣል ይለዋል። እና ምንም የምናውቀው ነገር የለንም። ካልከፈላችሁ በቃ አትወጡም። ያ የከፈል ራሱ ሁላ አልወጣም እስካሁን።
ስንት ናችሁ?
እስከ 200 ምናምን ደርሳለን።
ኢትዮጵያዊ ኤርትራዊ?
አዎ ኢትዮጵያም ኤርትራ ምን አለ ብዛት ኤርትራው ነው። ኢትዮጵያ ትንሾች ነኝ። ወደ 50 ምናምን ሆናለን።
ሴቶች ህጻናት አሉ?
ሴቶች ህጻናት አዎ የተወሰነ አለ። አንድ ሁለት ሶስት ምናምን ህጻናቶች አለ።
አሁን ምንድን ነው የምትጠብቁት? እዛ ታስሩ?
በቃ ብር መውጫ ብር ነው የምንጠብቀው። ካልከፈልክ ያው መውጫ ያለ
የድንበር የለሹ የሐኪሞች ቡድን በሊቢያ የሚገቡት የስደተኞች ቁጥር እየተባባሰ መምጣቱንና ከሊቢያ ወደ አውሮፓ ለመሻገር ከሚሞክሩት ስደተኞች መካከል ቁጥራቸው ትንሽ የማይባል ሴቶች እንደሚገኙ፣ በጉዞ ላይ የሚገጥማቸውን የመደፈር አደጋን ተከትሎ የሚከሰተውን እርግዝና ለመከላከል የእርግዝና መከላከያ እንዲወስዱ ማበረታታቱንም አስታውቆ ነበር። ከታገቱት ውስጥ ስሟን መጥቀስ ያልፈለገች ከአዲስ አበባ የመጣች ወጣት ያሉበትን ሁኔታ ትገልጻለች። ምን ያህል ጊዜ ሆነሽ አሁን ሊቢያ?
10 ባሁኝ ቁንጆ ናት። እዚህ ምንም ነገር ያው በቃ ተዘግተን ያለው ራባል ማስፈለፍ ገንዘብ ስልክም በቃ እንደ ልብ አታገኝ ምናምን ነገር በቃ እና ቤተሰብን ማግኘት በጣም ይቸገራል። ከብሽ እና ቤተሰብን ምናምን በቃ የምታገኝበት ራሱ ብር በጣም የተጠየቀ ብዙ።
ስንት ብር ተጠየቅሽ አንቺ?
እኔ 5500 ዶላር ተጠየቅኩ። እንደመጣን ከፍለን ነበረ የከፈልነው
ስንት ከፈልሽ እንደምታሽ?
$2,000 ከፈልኛ። በቃ ተንቀሳቃሽ ዳነን ታሽገን እንሄዳለን፣ ታሽገን እንመጣለን።
ደላሎቹ ይጠቀሙበታል ወደ ተባለው ሌላኛው ስልክም ደወልን።
ማንንም ፈልገሽ?
እኔ ያው እዛ ያሉትን ስደተኞች ፈልጌ ነበረ።
ምን ለመሰለ ምክንያቱ ምንድን ነው? አልገባኝም።
ምክንያቱ ያው ከኢትዮጵያም ከኤርትራም ብዙ ወጣቶች እየተሰደዱ ነው እና
ይህን ስልክ የታገኘሽ ጊዜ?
ከስደተኞቹ አንዳቸው ናቸው የሰጡኝ።
ማን ይባል?
ስማቸውን እንኳን እኔም አላውቀውም።
በዚህ ስልክ ነው ደውሎ የሰጠች ወይስ?
አይ በዚህ ስልክ ነው ደውሎ የሰጡኝ። እኔ ሌሎች በባህር የገቡ ልጆች አግኝቼ እነሱን ሳናገር ምናልባት ካናገሩሽ ያለውን ሁኔታ እንዲነግሩሽ ከፈለግሽ ደውይላቸውና ሞክሪ ብለውን የሰጡኝ።
እኛማ ጠግበን ያለ ነው፣ አልተራብንም። ምንም ሁኔታ ጠግበን ያለ ነው።
ጠግበን ማለት
ኢትዮጵያ አይነሽ ወይ?
ኢትዮጵያዊ ነኛው።
በምን ይህን ከምታጣሪ ሀገርሽን አጣጣሪ። ምን
እኮ ያለውን ሁኔታ ብትነግረን እኛ ስለምናስ
ባሩኛርን እየወጣው አለ ምግሬን አባር። ምንም የሚፈጠር ነገር የለም። አባረራችሁ ወጣል።
አሁን ምን እየሰራህ ነው ያለው? እና መርከብ ላይ የወጡ የሞቱ አሉ፣ ስለ እነሱ ሰምታችኋል?
እሱማ ጸጋ ነው። ካገኘሁትማ በጣም ጸጋ ነው።
ምን
ሆኑ እየሞቷል የነበረ?
ምን አልከኝ? ይንኮሻኩ
በቁሜ እየሞትኩ ነበረ። እኔ ተናግሬ ምፈራ ሰው አይደለሁም።
በመድኃኒዓለም
እኔ ፈርቼ አላውቅም። መድኃኒዓለም ምን አልኩ ከብለ ጋር እናውራሻለን። ይሄ እንደውም ዛሬ የሚገርም ጫት የለም። በቃ ቀጠፋችንን እየቃምን ምናምን። እኔ ግን አመስግን ምርጥ ነገር አግኝቻለሁ። እኮ
ምን አገኘህ? እስቲ ለምሳሌ ንገረኝ።
እቴ የገባሁበት ቢት ደስ ይላል። በስርዓት እየኖርኩ ነው።
እዚህ በመርከብ የሚያሻግሯችሁ ደላሎቹ አሉ አይደለም?
እነሱን ማግኘት ማለት መለስን ማግኘት ማለት ነው፣ ከመቃብር ማንሳት ማለት ነው።
የት ነው ያሉት አሁን? እናንተ የት ናችሁ? እነሱ የት ነው ያሉት?
ራቅ ብለው ነው ያሉት፣ ባህር አካባቢ ነው።
እና አያናግሩም? ሰው
አይገኝም።
አሁን ምን እየሰራህ ነው የምትውለው?
እኔ ቀን ቁጭ ብለን ነው የምንውለው። ተኝተናለን፣ ቁርስ ሲደርስ ቁርስ እንጠራለን፣ እንበላለን፣ ሻወር ወስደን ተመልሰን ቁጭ እንላለን፣ እራት ሲደርስ እራት እንበላለን፣ ቀን ሲደርስ እንነሳለን።
ሌላ ስልክ ሞከረን።
ምንድን ነው የፈለግሽ አንቺ?
ምን ያህል እንደምታስከፍሉ ማወቅ ፈልጌ ነው።
ምን አገባሽ? እዚህ ሰው አለ የለም? ካለ ጠይቅን፣ ስሙ ልጠራልሽ ለጋናኝ። ካለለ ደግሞ ዝም ብለሽ አትደውል።
እሺ። አሁን ደላላ ነህ አይደል አንተ? ያው እያሸጋገርክ ነው መቼም።
ምን አገባሽ?
ስንት እንደምታስከፍሉ አሁን ለኢትዮጵያ ለኤርትራ ስንት እንደምታስከፍሉ ማወቅ ፈልጌ ነው።
$20,000
$20,000 ለኢትዮጵያዊ? ለሁሉም አንድ አይነት ተመን ነው ወይስ ይለያያል ከሰው ሰው?
ለሁሉም አንድ።
ስንት ሰዎች አሉ አሁን እጃችሁ ላይ?
30 ሰው።
መቼ ነው የሚነሱት?
በሶስተኛው ስልክ ስንሞክር ኤርትራዊ እንደሆነና ምንም አማርኛ መናገር እንደማይችል ገለጸልን። የትግርኛው ክፍል ባልደረባችን ተወልደ ወልደ ገብርኤል እንዲያናግረውም አገናኘ ነው።
አሎ ሰማዕክ? አሎ
ክንደይ?
አርባዕተ
እንታይ
ዶላር?
አሎ እሰማሃለሁ።
ስንት አልከኝ?
አራት አልኩህ እኮ።
አራት ማለት
ዶላር
400 ወይስ 4000?
4000
4000 ከሊቢያ ለማሻገር ነው?
አይደለም፣ ከካርቱም ነው። ከካርቱም
ሊቢያ ሲደርሱ ማን ይቀበላቸዋል?
ሊቢያ ሲደርሱ እዚያ ደግሞ እንደገና ይከፍላሉ።
የተባበሩት መንግስታት የስደተኞች ድርጅት በድረገጹ ባስቀመጠው መረጃ መሰረት በዚህ ወር ብቻ እስከ ትላንት በስቲያ ባህር አቋርጠው ጣሊያን የገቡ ዓለም አቀፍ ስደተኞች ቁጥር 53165 ደርሷል። እስከ ትላንትናዋ ዕለት ድረስ 1344 ምናልባትም በግምት ከዚያም በላይ የደረሱበት ያልታወቀ ወይም ሕይወታቸው ያለፈ ስደተኞች እንደሚኖሩም አስታውቋል። ከአፍሪካ ያለፈውን ወር ጨምሮ በዚህ ወር 40747 የናይጄሪያ ስደተኞች ቁጥር በአንደኝነት ደረጃ ላይ ተመዝግቧል። 21295 ጣሊያን በደረሱ የስደተኞች ቁጥር ደግሞ ኤርትራ ተከታይ ሆናለች።
መስታወትን ስለ ዘገባዋ እናመሰግናለን። ወደ ተከታዩ ሳምንታዊ ቅንብር አፍሪካ ነክ ርዕሶች በአዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የማርኮን በፈረንሳይ መመረጥ በአፍሪካ ላይ የሚኖረው አንድምታ፣ ከቦኮ ሐራም እገታ ነጻ የወጡ ሴት ተማሪዎች ሁኔታ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የብሪታንያ የስርጭት ኮርፖሬሽን ቢቢሲ ድረገጽ ላይ የወጣ ጽሑፍ ባለፈው እሁድ ፈረንሳይ በተካሄደው ምርጫ ኢማኑኤል ማርኮን ማሸነፋቸው ያስደሰተው አውሮፓውያንን ብቻ ሳይሆን ብዙ አፍሪካውያንም ጭምር እንደሆነ ያወሳል። የተመረጡ ፕሬዝደንት ደጋፊዎች በመሃል ፓሪስ በሚገኘው ሉቭር ሆነው ማርኮን ወጥተው ንግግር እንዲያደርጉ ሲጠባበቁ ከአይቨሪ ኮስት ዕውቅ ባንዶች አንዱ መድረክ ላይ ወጥቶ ለ15 ደቂቃዎች ያህል ትልቅ የዳንስ ትርኢት እንዳሳየና በዛው የከተማ ክፍል የማይዘወተር የሙዚቃና የዳንስ ውዝዋዜ የፓሪሱን ሌሊት እንዳደባለቀው የቢቢሲ ድረገጽ ዘገባ ጠቅሷል። ይህም ተመራጩ ፕሬዝዳንት በአፍሪካ ላይ በጎ አመለካከት እንዳላቸው ማመልከቱንና ማርኮን ያሸነፉበትን ግልጽነትና ሰፊ ዘርፍ ያለው አመለካከትን እንደሚያንጸባርቅ ዘገባው አክሏል። እንዲህ አይነቱ የአፍሪካ ሙዚቃና ዳንስ በመሃል ሉቭር ሲታይ የተሸነፉት ጽንፈኛ ቀኝ አመለካከት ያላቸው ለፔን የባህል ወረራ አድርገው በማየት ሊዘገንናቸው እንደሚችል ዘገባው ሳይጠቅስ አላለፈም። ማርኮን በምርጫ ውድድር ወቅት በአፍሪካ ላይ ስላላቸው ፖሊሲ ብዙም የተናገሩት ነገር አልነበረም። ምክንያቱም ስለ አፍሪካ ማንሳቱ ለማሸነፍ የሚያስፈልጋቸው ወሳኝ ነጥብ አልነበረምና። ይሁንና በአፍሪካ አጀንዳቸው ላይ እስላማዊ ጽንፈኝነትን መታገሉ አብይ ቦታ የሚይዝ ይመስላል። ማርኮን የተመረጡት ከቅርብ ዓመታት ወዲህ እስላማውያን ባደረሷቸው ጥቃቶች ምክንያት የአስቸኳይ ጊዜ አዋጅ በታወጀበት ወቅት ነው። አንዳንዶቹ ጥቃቶች ከአፍሪካ ጋር ግንኙነት ባላቸው ሰዎች የተፈጸሙ ናቸው። በምርጫው ዘመቻ ወቅት በአሸባሪዎች የተጎዳችው ፈረንሳይ ብቻ እንዳልሆነች ጠቅሰው አፍሪካ በአሸባሪዎች ላይ የምታካሄደው ትግል እየጨመረ ሄዷል ብለዋል ተመራጩ ፕሬዝዳንት። ይህም በማሊ፣ በቡርኪና ፋሶና በአይቨሪ ኮስት አይተነዋል ሲሉ ተመራጩ ፕሬዝደንት ማከላቸውን ዘገባው ጠቅሷል። ፈረንሳይ በአፍሪካ ሳህል ክልል አሸባሪነትን ለመዋጋት 4000 ወታደሮች መድባለች። ተመራጩ ፕሬዝደንት ታዲያ እነዚህን ወታደሮች የመመለስ እቅድ የላቸውም። ከወታደራዊ አንጻር የማርኮን ፖሊሲ ከበፊቱ የተለየ አይሆንም። ተመራጩ ፕሬዝደንት አፍሪካ ለፈረንሳይ ንግድ በከፍተኛ ደረጃ ክፍት እንድትሆን የሚቻላቸውን ሁሉ ያደርጋሉ። ይሁንና ከአፍሪካ ጋር የሚኖረው አጋርነት በበለጠ ጠቃሚ የሚሆነው አፍሪካ ጠንካራ አህጉር ስትሆን ነው የሚል እምነት እንዳላቸው ዘገባው ያወሳል። ፈረንሳይ ለውጭ እርዳታ ከምታወጣው ገንዘብ አብዛኛው ለአፍሪካ እንደሚሆን፣ ከአጠቃላይ የፈረንሳይ ገቢ 0.7 ከመቶውን ለአፍሪካ እንደሚመድቡ ጠቁመዋል። ከዲሞክራሲ አንጻር ደግሞ ከአፍሪካ ህብረትና ከክልላዊ ድርጅቶች ጋር በመስራት በመላ አፍሪካ መሰረታዊ ዲሞክራሲያዊ መተክሎች እንዲከበሩ እንደሚሰሩ ግልጽ አድርገዋል። ይሁንና ከሳቸው በፊት የነበሩት መሪዎች ተመሳሳይ ቃል ገብተው ሳይሳካላቸው የቀረ ሲሆን እሳቸው እንዴት በተግባር ላይ ሊያውሉት ይችላሉ በማለት የቢቢሲ ድረገጽ ላይ የወጣው ጽሑፍ ጥያቄ አቅርቧል። ኢሚግሬሽንን በሚመለከት ደግሞ በተመራጩ ፕሬዝደንትና በተሸነፉት ለፔን መካከል ያለው ልዩነት ለፔን አፍሪካውያንን የሚወዱት እዛው በአህጉራቸው እስከሆነ ድረስ ነው። ማርኮን ግን ለፈረንሳይ አስፈላጊ እስከሆነ ድረስ የኢሚግሬሽን ፖሊሲን የሚደግፉ መሆናቸው ነው። በሌላ አነጋገር ተመራጩ ፕሬዝደንት የውጭ ሀገራት ተማሪዎችና ክህሎት ያላቸው ሰዎች ወደ ፈረንሳይ እንዲገቡ እንደሚያበረታቱ ተናግረዋል ይላል የቢቢሲ ድረገጽ ላይ የወጣው ጽሑፍ። አፍሪካ ኒውስ ድረገጽ ላይ የወጣ ጽሑፍ ደግሞ ናይጄሪያ ውስጥ ባለፈው ሳምንት ማብቂያ ላይ ከቦኮ ሐራም እገታ ነጻ የወጡት 82 ሴቶች ተማሪዎችን መልሶ ለማቋቋም ጥረት እየተደረገ መሆኑን የናይጄሪያ ሴቶች ጉዳይና የማህበረሰባዊ እድገት ሚኒስትር አይሻ አልሐሰን ገልጸዋል። ከሶስት ዓመታት በፊት በቦኮ ሐራም የተጠለፉት ተማሪዎች ከቀዳማዊቷ እመቤት አይሻ ቡሃሪ ጋር በመዲናዋ ተገናኝተዋል። ከዚያ በኋላ ታዲያ ታግተው የነበሩት ተማሪዎች ሕክምና ተደርጎላቸው ደህና መሆናቸው ከተረጋገጠ በኋላ ወደኛ ይመለሳሉ። የመልሶ ማቋቋምና ከህብረተሰቡ ጋር እንዲዋሃዱ የማድረግ ፕሮግራም ይጀመራል ሲሉ አይሻ አልሐሰን ገልጸዋል። እነሱን የማሰልጠንና ወደ ትምህርት ቤት ለመመለስ እንዲችሉ ማድረግ ግዴታችን ነው ብለዋል። አምና ጥቅምት ወር ላይ በቦኮ ሐራምና በናይጄሪያ መንግስት እንዲሁም በሌሎች አጋሮች መካከል በተደረገው ድርድር መሰረት 21 ተማሪዎች ተለቀው ነበር። አሁን ደግሞ 82 ተለቀዋል። 3 የቺፖክ ሴቶች ከአንድ ዓመት በላይ ለሆነ ጊዜ ታግተው ከቆዩ በኋላ ለማምለጥ ችለዋል። 57 ደግሞ በተጠለፉበት ዕለት አምልጠዋል። እስካሁን ባለው ጊዜ ከቺፖክ ሴቶች 113 የሚሆኑት አልተገኙም ይላል አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ። ተማሪዎቹ ባለፈው ቅዳሜ ከተለቀቁበት ጊዜ አንስቶ በመንግስት እጅ ነው ያሉት። ልጆቹ በሕክምና ምርመራ ላይ ባሉበት ጊዜም እንኳን ቢሆን ቤተሰቦቻቸው ሄደው ሊያዩዋቸው እንደሚችሉ፣ ልጆቹ ራሳቸውን ቢሆኑ ከፈለጉ ቤተሰቦቻቸውን ጠይቀው ለመመለስ እንደሚችሉ የሴቶች ጉዳይ ሚኒስትሯ ጠቁመዋል። ቤተሰቦቿ ጋር ለመሄድ የጠየቀች አንዲት ተማሪ እንደሄደችና ለሁለት ሳምንታት ቆይታ እንደምትመለስ አይሻ አልሐሰን መግለጻቸውን ዘገባው ስቷል። እዚህ ያሉት በግዴታ ሳይሆን በፍላጎታቸው ነው ሲሉ ሚኒስትሯ መግለጻቸውን ጽሑፉ ጠቁሟል። ልጆቻቸው የተጠለፉባቸው ቤተሰቦች ተወካይ ያኩቡ ኢንኬኪ እኛ ቅድሚያ የምንሰጠው ለጤንነታቸውና ለደህንነታቸው በመሆኑ ልጆቻችን የመልሶ መቋቋም ፕሮግራም ቢደረግላቸው አይከፋንም ማለታቸውን አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ልጆቹን ሄደው ያነጋገሩት ኢንኬኪ በደህና ጤንነትና መንፈስ እንደሚገኙ ጠቁመዋል። የ82ቱ ልጆች ምስሎች ቤተሰቦቻቸውና የአካባቢው ነዋሪዎች እንዲለዩዋቸው ተብሎ ወደ ቺፖክ ከተማ እንደተላከ፣ ይህን ማድረግ ያስፈልገውም ባለፈው ዓመት በተገኘችው ከቺፖክ ከተጠለፉት ልጆች አንዷ ናት በተባለችው ልጅ ላይ ጥርጣሬ ተፈጥሮ ስለነበረ እንደሆነ ዘገባው አውስቷል። እስላማዊ መንግስት ነኝ ለሚለው ቡድን ታማኝነቱን የገለጸው ቦኮ ሐራም ከ8 ዓመታት በፊት እንቅስቃሴ ከጀመረበት ጊዜ አንስቶ ቢያንስ ለ20,000 ሰዎች ማለቅ ምክንያት ሆኗል። 2.6 ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። የቦኮ ሐራም ዓላማ በሰሜን ናይጄሪያ በሙስሊም የሚገዛ መንግስት መመስረት ነው ሲል አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ወደ መጨረሻው የፕሮግራም ቅንብር እናልፋለን። እሰጥ አገባ ጠገባ አሎላ ርዕሱ እስከሚጠፋኝ ድረስ አጠገቤች ብለ ምንድነው ያለ ዛሬ
አዲሱ የፖለቲካ ክርክር ባህል ከጠላትነት ይልቅ በመጠላላት ከመታየት ይልቅ በጭብጥ ላይ ያተኮረና ጤናማ እንዴት መሆን ይችላል? በዚህ ፕሮግራም ላለፉት በርካታ ዓመታት ባህሉ ላይ የሰራንባቸው የሁለት ወገኖች ሀሳቦችን እያቀረብን ሰዎች በጤናማ መንገድ መከራከር እንደሚችሉ ያሳየንበትን ዛሬ በምክንያት የዚህ ፕሮግራም ተሳታፊ የነበሩ ብያለው ቀደም ብዬም ስለሌሉ ነው ዛሬ በሕይወት የአንድ ሰውን አስተዋጽኦ ሚና የሚመለከት የዚህ ፕሮግራም ተሳታፊ የነበሩ ወይም የሆኑ እነኚህ እንኳን አሁንም የሚሳተፉ ናቸው ሁለት ሰዎችን ጋብዘናል። ታዲያ አዲሱ ለምን ደደሪያው ያን ድምፅ ዛሬ መልሰን ለመጨረሻ ጊዜ አንሰማው?
መልካም
በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው። ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው ና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየር እና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው።
አቶ ፈቃደ ሸዋቀና ናቸው። አዲሱ እንደምታስታውሰው መታሰቢያ ዝግጅትም በመጠኑ ሳምንቱ አጋማሽ ላይ ህልፈታቸውን ተከትሎ አዘጋጅተህ ነበረ። ሰላማዊ መፍትሄን ሲሰብኩ የነበሩ የዚህ ፕሮግራም መደበኛ ታዳሚ የነበሩ የመንግስትን ፖሊሲዎች የሚተቹ ነገር ግን በስርዓትና አይነተኛ ለውጦች እንዲመጡ ሀሳባቸውን ሲያካፍሉ የነበሩ ሰው ናቸው። ዛሬ ስለሳቸው ስለ ፖለቲካ ክርክር ባህል እንወያያለን ወይም እንመለከታለን።
መልካም።
አቶ መኮንን ካሳ ከሲያትል ዋሽንግተን፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ አካባቢ እንግዶቼ የዚህ ፕሮግራም ረጅም ጊዜ ዘለቀ ደንበኞች ናችሁ። ለጊዜያችሁ በቅድሚያ አመሰግናለሁ።
በጣም እኔም አመሰግናለሁ አቶ
ለዛሬው ለየት ያለ የሰጣ ገባ መድረክ ነሻችን። የዚህ ፕሮግራም የረጅም ጊዜ ተሳታፊ የሆኑ በኢትዮጵያ ጉዳይ ላይ በሚደረጉ ክርክሮች ጠንከር ብለው በሚነሱ ሐሳቦች በመከራከር የሚታወቁ ነገር ግን አቀራረባቸው ይበልጡን በጭብጥ ላይ ያተኮረ የዚህንም ፕሮግራም ባህሪ የሚከተል አቀራረብ በሚታወቁት አቶ ፈቃደ ሸዋቀና በቅርቡ ከዚህ ዓለም በሞት ተለይተዋል። በአንድ በኩል የሳቸውን ጠባይን ይልቁንም ደግሞ የዚህም ፕሮግራም አይነተኝነት የሚገልጹ ጉዳዮች በኢትዮጵያ ፖለቲካ ባህል ሳይጣሉ ሳይሰዳደቡ መከራከር፣ በጭብጦች ላይ ያተኮሩ ጉዳዮችን ማንሳት ምን ማለት ነው የሚለውን ማሳየት የሚችል አቶ መኮንን በተደጋጋሚ ተከራክረዋቸዋልና አቶ መኮንን የአቶ ፈቃደ ሸዋቀናን ማለፍ ሳይሰሙ አልቀሩም።
አመሰግናለሁ አቶ አሉላ። በጣም ነው ያዘንኩት። አቶ ፈቃደ ሸዋቀና በኢትዮጵያ ጉዳይ ላይ ያላቸውን ሪሊ ጥሩ ጥኑ እምነት እውቀት በተሞላበት ሁኔታ ለሚሰማቸውም ግለሰብ የሚሆን ለማህበረሰቡም በሀገራችንም ደረጃ በእናንተ ፕሮግራም በመቅረብ በተለያዩ ድረ ገጾች ደግሞ ብዙ ነገር በመጻፍ ሀሳባቸውን ሲያካፍሉ የነበሩ ሰው ናቸው። ይሄንን ሁኔታ ሁሉ በሚያደርጉበት ጊዜ እኔ ይመስጠኝ የነበረው በእርግጡላችንም እንደምናውቀው በአንድ ወቅት ኢትዮጵያ ውስጥ ከሚያስተምሩበት የስራ ሁኔታ የተገለሉ ሰው ነበሩ።
አሁን በስልጣን ላይ ባለው መንግስት 42 የአዲስ አበባ ዩኒቨርሲቲ መምህራን ሲባረሩ ከተባረሩት አንዱ መሆናቸውን ነው እያነሱ ያሉት።
አዎ፣ ያም እንኳን ሆኖ በግል ደረጃ እንደዚህ አይነት እንኳን የደረሰባቸው ሁኔታ እያሉ ከሚወዱት ሀገራቸውና ህዝባቸው እንኳን ተለይተው መጥተው በውጭ ሀገር እየኖሩ በተቻለ መጠን ስሜታዊነት በመቀነስ ነገሮችን እሳቸው በሚያምኑበትና በሚያውቁበት ደረጃ ከግለሰባዊም ሆነ ከማህበረሰባዊ ጥላቻ በራቀ ሁኔታ ሀሳባቸውን ሲያካፍሉ የነበሩ ሰው ናቸው እና መቼም ለኢትዮጵያ እሳቸውን የመሰለ ሰው ማጣቱ አንድ ኪሳራ ነው ብዬ ነው እኔ የማየው። ምንም እንኳ የተለያየ ሀሳብ የተለያየ ጫፍና ጫፍ ይዘን በተለያዩ ጊዜያቶች በተለያዩ አጀንዳዎች ላይ ብንከራከርም ብንጻጻፍም መጨረሻ ላይ መቼም ማንኛውም ኢትዮጵያዊ በልቡ አገሩን ወገኑን ወዶ እሱ በሚያየው በሚያስበው ነገር መፍትሄ የተሻለ የሚመጣው በዚህ ነው ብሎ በማሰብ ደረጃ የሚያብራራ የሚገልጽ የሚወያይ ግለሰብ ማጣት ትልቅ ኪሳራ ነው ለሀገራችን።
አመሰግናለሁ አቶ መኮንን። አቶ ግዛው ወደ እርሶ ልለፍ። ምንም እንኳን እንደ አቶ መኮንን ግራና ቀኝ ከአቶ ፈቃደ ጋር ተቃራኒ ሀሳብ ይዘው ባይከራከሩ፣ እርሶም የዚህ ፕሮግራም ተደጋጋሚ ተሳታፊ ነዎት። አቶ ፈቃደ ግን በቅርበት ያውቋቸዋል። በፖለቲካ ተሳትፎም በተለያዩ መድረኮች ትገናኛላችሁ። የዋሽንግተን ዲሲ አካባቢም ነዋሪዎች ናችሁ። አቶ መኮንን እንዳነሱት ከስሜታዊነት ራቅ ባለ ነገር ግን ለኢትዮጵያ ይበጃል ያሉትን ጠንካራ ሀሳብ ገፍተው በመግለጽ ይነሳሉ አቶ ፈቃደ ሸዋቀና፣ እስኪ እርሶም የሚያውቁትን ያካፍሉን። ከማለፋቸው ጥቂት ሳምንታት በፊት በዚህ ፕሮግራም ላይ በእሳቸው የተጀመረ ፕሮግራም እርሶ ተሳትፎበት ነው ያለቀው። አቶ ግዛው እስኪ ያጫውቱን።
አዎ፣ ለእድሉ በጣም አመሰግናለሁ አሉላ። ፈቃደን ማስታወሰው ወይንም የማውቀው ከዛሬ 23 ዓመት አካባቢ ነው። በ1993 ይመስለኛል ህዝባዊ ወያኔ ሓርነት ትግራይ ስልጣን ከያዘ በኋላ ወደ ዲሲ ከአዲስ አበባ ዩኒቨርሲቲ ተባሮ ከመጣ ጊዜ ጀምሮ በፖለቲካ ድርጅቶች አካባቢም ይሁን በቤተሰብ ደረጃ አውቀዋለሁ እና በሁለት ልጥቀሰው። አንደኛ በቤተሰብ ደረጃ ልጆቼ ሲወለዱ ሆስፒታል መጥቶ ጠይቋል። አባቴ ሲሞት፣ ዘመድ ሲሞት፣ በሱም አንጻር ልጁ ስትመረቅ ቤቱ ሄጃለሁ። በቤተሰብ ደረጃ እንጎበኛኝ
ትቀራረባላችሁ በማራ ቤተሳትፏቸው።
ሶ ፈቃደ ሰው አክባሪ፣ የዋህ፣ ደግ፣ ለሁሉም ሰው ጆሮ ሰጥቶ አይዞህ የሚል በማህበረሰብ ግንኙነት እጅግ የታወቀ ሰው ነበረ። ሶ ልጆቹ እዚህም ሀገር ኢትዮጵያም ተምረው አድገው ስራ የያዙለት የልጅ ልጆችም ያየ ሰው ነው እና በዛ ሌቭል ይሄን ያህል ነው የማውቀው።
በፖለቲካ ደረጃ ከኢድሃቅ ጀምሮ ኢድሃቅ የሚባል ድርጅት በ1990ዎቹ መጀመሪያ ላይ ትዝ ካለህ ነበረ። ከዛ ጀምሮ ከዛ በኋላም በቅንጅት በቀስተ ደመና አብረን ሰርተናል። ፈቃደ እኛ በተለይ ተቃዋሚ አካባቢ ያለነውን ሰዎች ሀሳብ በመወከል የፖለቲካ እምነቱ ብቻ ሳይሆን በሰብአዊነቱ ከሌሎች ግለሰቦች ወይም ድርጅቶች ጋር ከማይስማማቸው ማለቴ ነው።
ሰዓቱ አለቀ እንጂ ውይይቱ አላበቃም። የፖለቲካ ክርክር ባህልና የአንድ ሰው የዚህ ፕሮግራም ተሳታፊ ሚናን የተመለከት ነው።